ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ጥር 16 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምናስተናግዳችሁ ሰለሞን አባተና
ጤና ይስጥልን እኔም ሰለሞን ክፍሌ ነኝ።
በድሬዳዋ በጥምቀት አከባበር ወቅትና ከዚያም በተነሳው አለመረጋጋት ትናንትናና ዛሬም ቀጥሏል።
ስለዚህ የህግ የበላይነት መስፈን መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መስፈን መቻል አለበት።
የህግ ባለሙያ ናቸው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በ20 ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ በአባገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግሥትና የኦሮሞ ነጻነት ግንባር ኦነግን ለማሸማገል የተቋቋመው ኮሚቴ ዛሬ በአምቦ ከተማ ላይ ባካሄደው የእርቅ ሥነ ሥርዓት በኦሮሞ ባህል መሠረት ኮርማ በሬ በማረድ በይፋ እንዲፈጸም ማድረጉን አባገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። የኦነግ ሰራዊት የመሳሪያቸውን አፈሙዝ ወደ መሬት ዘቅዝቀው ወደ ተዘጋጀላቸው ካምፕ በጸጥታ እንዲገቡና የመንግሥት ወታደሮችም ተኩስ አቁመው መንገድ ከፍተው በሰላም እንዲያስገቧቸው ውሳኔ ላይ ተደርሷል ብለዋል። አባገዳ በየነ በኦሮሚያ የተጀመረው ሰላም በመላው ኢትዮጵያ እንዲሰፍን ከሌሎች የሀገር ሽማግሌዎችና የሃይማኖት አባቶች ጋር ሆነን ስራችንን እንቀጥላለን ብለዋል። መጽሔት ወደ ኋላ በዝርዝር ይመለስበታል።
የሱዳን ፕሬዚደንት ኦማር ሐሰን አልበሽርና የካታሩ መሪ ሼህ ታሚም ቢን ሐማድ አልታኒ ትናንት ዶሃ ከተማ ላይ በተገናኙበት ወቅት በጦርነት የወደመችውን ዳርፉርን ጨምሮ በበርካታ ርዕሶች ላይ መወያየታቸውን የካታር ዜና አገልግሎት ዘግቧል። ፕሬዚደንት አልበሽር ለታወከች አገራቸው እርዳታ ፍለጋ ትናንት ካታር የገቡ ሲሆን ጉብኝቱን ያደረጉት ባለፉት 4 ሳምንታት መንግስታቸውን በመቃወም ሰልፍ የወጡ ዜጎች መገደል፣ መጎዳትና መታሰር እንዳሳሰባት ዩናይትድ ስቴትስ እየገለጸች ባለችበት ወቅት ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬቶች፣ ሩሲያና ቱርክ ለሱዳን እርዳታ ለመስጠት ያቀረቡትን ሐሳብ ሀገራቸው መቀበሏን የነዳጅ ዘይት ሚኒስትሩ አዛሪ አብዱል ቃድር ካርቱም ላይ አስታውቀዋል። ሀገሮቹ ምን ያህል እርዳታ ለመስጠት ቃል እንደገቡና መቼ እንደሚደርስ ግን ሚኒስትሩ በግልጽ አላሳወቁም። በሌላ በኩል ባለፉት 4 ሳምንታት ሱዳን ውስጥ በተካሄዱ ጸረ መንግስት ሰልፎች ብዛት ያላቸው ሰዎች እየተያዙ መታሰራቸው እንዳሳሰበው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት አስታውቋል። የሱዳን ሕዝብ በሀገሪቱ የፖለቲካና የምጣኔ ሀብት ለውጦች እንዲደረጉ በሰላማዊ መንገድ የሚያቀርበውን ጥሪ እንደግፋለን ሲል የውጭ ጉዳይ መስሪያ ቤቱ ቃል አቀባይ በመግለጫ አውጥተዋል።
አዲስ የተመረጡት የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ፌሊክስ ሺሴኬዲ ዛሬ ቃለ መሐላ ፈጽመዋል። በሥነ ሥርዓቱ ላይ ንግግር በሚያሰሙበት ሰዓት ላይ ግን በህመም ምክንያት ንግግራቸውን አቋርጠው እንደነበር ተዘግቧል። በሺዎች የተቆጠሩ የአዲሱ ፕሬዚደንት ደጋፊዎችና ተሰናባቹ ፕሬዚደንት ጆዜፍ ካቢላ ኪንሻሳ ከተማ በተካሄደው ሥነ ሥርዓት ላይ ተገኝተዋል። ሺሴኬዲ መናገር ጀምረው ነበር። የብሔራዊው ቴሌቪዥን ካሜራዎች ግን ፕሬዚደንቱ ንግግራቸውን ከማብቃታቸው በፊት ትኩረታቸውን ወደ ሌላ አቅጣጫ አዙረዋል። የፕሬዚደንቱ ረዳቶች በዚህ መሃል ደጋግፈው እንዲቀመጡ ማድረጋቸውንና ውሃ እንዳቀበሏቸው ሮይተርስ የዜና ወኪል ዘግቧል። ዘገባው አክሎም ሺሴኬዲ ላፍታ ካረፉ በኋላ ወደ ፖዲየሙ ተመልሰው ንግግራቸውን ያቋረጡት በተራዘመው የምርጫ ሂደት በመዳከማቸውና የወቅቱ ሁኔታ በፈጠረባቸው የደስታ ስሜት ምክንያት መሆኑን አስረድተዋል። የ55 ዓመት ዕድሜ ያላቸው ሺሴኬዲ የረጅም ጊዜ የኮንጎ ተቃዋሚ ፓርቲ መሪ ልጅ ሲሆኑ የዩዲፒኤስ ፓርቲ መሪ ናቸው። በኮንጎ የ60 ዓመታት ታሪክ ስልጣን በሰላማዊ መንገድ ሲሸጋገር ይህ የዛሬው ለመጀመሪያ ጊዜ መሆኑ ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በከፊል የተዘጉ የዩናይትድ ስቴትስ የመንግስት ፌዴራል መስሪያ ቤቶችን ለመክፈት ከተወካዮች ምክር ቤቱ ጋር መፍትሄ እስኪያገኙ ድረስ ከምክር ቤቱ መድረክ ለሕዝብ በቀጥታ የሚያደርጉትን ንግግር እንደሚያዘገዩ ፕሬዚደንት ዶናልድ ትራምፕ አስታወቁ። ቀደም ሲል የዋይት ሃውስ ቤተ መንግስት ባለስልጣናት ሲናገሩ መስሪያ ቤቶቹ ተዘግተው እስከቆዩ ድረስ የፖለቲካ ስብሰባዎችን ጨምሮ የፕሬዚደንቱ አመታዊ ንግግር ከሌላ ቦታ ሊደረግ እንደሚችል እቅዶች አሉ ብለው ነበር። የዩናይትድ ስቴትስ ፕሬዚደንቶች የሀገሪቱን ወቅታዊ ሁኔታ አስመልክቶ በየአመቱ አንዴ ለምክር ቤቱ ለጥምር ስብሰባ ሪፖርት እንዲያደርጉ ይጠየቃሉ። በዚህ አመት ግን የመንግስት መስሪያ ቤቶች መዘጋታቸውን ተከትሎ በፕሬዝደንቱና በዲሞክራቲክ ፓርቲ መካከል ከፍተኛ አለመግባባት ተፈጥሯል። አፈ ጉባኤ ናንሲ ፔሎሲ የመስሪያ ቤቶቹ መዘጋት የደህንነት ጥበቃ ሰራተኞችንም ስለሚመለከት ፕሬዝደንቱ የሚያደርጉትን አመታዊ ንግግር ለሌላ ጊዜ እንዲያስተላልፉ ጠይቀዋል። ፕሬዝደንቱ ግን ስጋት ይኖራል የሚለውን ሐሳብ ውድቅ በማድረግ ንግግሩን የፊታችን ማክሰኞ በተያያዘለት የጊዜ ሰሌዳ መሰረት አደርጋለሁ ሲሉ ለምክር ቤቱ በላኩት ደብዳቤ አስታውቀዋል። አፈጉባኤ ናንሲ ፔሎሲ በበኩላቸው በሰጡት ምላሽ ሁሉም የተዘጉ መስሪያ ቤቶች እስኪከፈቱ ድረስ ፕሬዝደንቱ ከምክር ቤቱ መድረክ ንግግር አያደርጉም በሚለው አቋማቸው እንደሚጸኑ ግልጽ አድርገዋል።
የቬኔዙዌላው የተቃውሞ መሪ ሁዋን ዋይዶ የሽግግር ፕሬዝደንት ናቸው ሲሉ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ይፋ እውቅና ሰጥተዋል። የፕሬዝደንት ትራምፕ የትናንት መግለጫ የወጣው የቬኔዙዌላ ብሔራዊ ሸንጎ የኒኮላስ ማዱሮ አስተዳደር ሕጋዊነት የለውም ሲል ካወጀና ተቃዋሚው ጉዮዶም የሽግግር ፕሬዝደንት እኔ ነኝ ካሉ በኋላ ነው። በሺዎች የሚቆጠሩ ተቃዋሚዎች በደቡብ አሜሪካዊቱ ሀገር ዋና ከተማ ካራካስ ጎዳናዎች ወጥተው የማዱሮ አገዛዝ ያብቃ ሲሉ ትላንት ድምጻቸውን ሲያሰሙ ውለዋል። ከፖሊስ ጋር በተፈጠረ ግጭት ከተቃዋሚዎቹ ሰልፈኞች መካከል የተገደሉ መኖራቸውን ተሰምቷል። ላቲሳ ሆክ ያጠናቀረችው ዘገባ አለ፣ አዲሱ አበበ ያቀርበዋል።
የቬኔዙዌላ ተቃዋሚዎች መሪና የሀገሪቱ ፓርላማ ፕሬዝዳንት ሁአን ጓይዶ የሽግግር ፕሬዝዳንት ነኝ ብለዋል።
Asumir formalmente las competencias.
I swear to assume all the powers of the national executive as the interim president of Venezuela to secure an end to the
አጣብቂኝ ውስጥ ገብቶ የተቸነከረውንና ክህደት እየፈጸመ ያለውን መንግስት ለማስወገድ የሀገሪቱን የህግ አስፈጻሚነት ስልጣናትና ሁሉ ለመያዝ የመሐላ ቃሌን እሰጣለሁ።
የነባሩ ፕሬዝዳንት ኒኮላስ ማዱሮም ደጋፊዎች እንዲሁ አደባባይ ወጥተዋል። ተማሪው ኢስማኤል ሰደር ከሰልፈኞቹ አንዱ ነው።
We are today in the streets of Caracas defending the Bolivarian revolution that is led by
ዛሬ ካራካስ ጎዳናዎች ላይ የወጣ ነው በጓድ ኒኮላስ ማዱሮ የሚመራውን ቦሊቫሪያን አብዮት ከጥቃት ለመከላከል ነው።
በሌላ በኩል ደግሞ በማዱሮ ታማኞች የተሞላ ነው የሚባለው የአገሪቱ ጠቅላይ ፍርድ ቤት ብሔራዊ ሸንጎ በወሰደው ማዱሮን የማስወገድ እርምጃ ላይ የወንጀል ምርመራ እንዲከፈት አዟል። ለዋይዶ የሽግግር ፕሬዝዳንትነት ይፋ እውቅና የቸሩት ትራምፕ ድምጻቸውን ለለውጥ እያሰሙ ባሉ ቬኔዙዌላውያን ላይ አንዳች ጥቃት እንዳይሞከር አስጠንቅቀዋል። ወታደራዊ እርምጃ የመውሰድን አማራጭ ግምት ውስጥ እያስገቡ ይሆን እንደሆነ ከዚህ ማስጠንቀቂያቸው ተነስተው ጋዜጠኞች ለሚስተር ትራምፕ ጥያቄ አቅርበዋል።
We're not considering anything but all options are on the table.
ምንም ነገር ግምት ውስጥ እያስገባን አይደለንም፣ ሁሉም አማራጮች ግን ጠረጴዛ ላይ ናቸው።
ለፕሬዝዳንት ትራምፕ መግለጫ ወዲያው የተግባር ምላሽ የሰጡት ማዱሮ አገራቸው ከዩናይትድ ስቴትስ ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጠው ዲፕሎማቶቿን ሁሉ በ72 ሰዓታት ውስጥ እንድታስወጣ አዘዋል።
I decide to break diplomatic and political relations
ከኢምፔሪያሊስቱ የዩናይትድ ስቴትስ መንግስት ጋር ማንኛቸውንም ዲፕሎማሲያዊና የፖለቲካ ግንኙነቶች ለማቋረጥ ወስኛለሁ።
የሚስተር ትራምፕን እርምጃ ወዲያው ከተከተሉ ሌሎችም የአከባቢው አገሮች መሪዎች መካከል የብራዚልና የኮሎምቢያ ፕሬዝዳንቶችም ለመጣኔ ሀብት ጉባኤ የተቀመጡባት ዳቮስ ስዊዘርላንድ ሆነው ለዋይዶ የሽግግር ፕሬዝዳንትነት እውቅና መስጠታቸውን አሳውቀዋል።
የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 16 2011 ዓ.ም ምሽት ፕሮግራም ነው።
In particular, in 2005, when I dealt directly with him, when I was chief observer by the EU in the elections in Ethiopia, and I can imagine that there are
አና ጎመጅ እንዳሉት በተለይ በ2005 ዓመተ ምህረት በአውሮፓ ህብረት በመወከል በኢትዮጵያ የተካሄደውን ምርጫ በታዛቢነት በተሳተፍኩበት ወቅት ከእርሳቸው ጋር በቀጥታ በነበረኝ የሥራ ግንኙነት እንደተረዳሁት እርሳቸው የፈጸሙት ወንጀል ሰለባ የሆኑ በግፍ የተገደሉና በደል የደረሰባቸው በርካታ ዘመዶቻቸው ይኖራሉ ብዬ አምናለሁ ነበር ያለው።
አሁን የአውሮፓ ፓርላማ አባል አና ጎመጅ
ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በድሬዳዋ በጥምቀት በዓል አከባበር ላይ ያልታወቁ ሰዎች የፈጸሙትን ትንኮሳ ተከትሎ የተነሳው አለመረጋጋት ትላንትናና ዛሬም ቀጥሏል። አጀንዳውም ሃይማኖትን ከመከላከል ተቀይሮ የልማትና የመልካም አስተዳደር ጥያቄዎች የታሰሩ ይፈቱልን ወደሚል ዞሯል። በዛሬው ዕለት በአብዛኞቹ የከተማዋ አካባቢው መንገዶችም ላይ ይቅርታ፣ በተጨማሪም የከተማዋ አካባቢዎች መንገዶች ተዘግተውለዋል። የከተማዋ የንግድ ማዕከላት የሆኑ ቀፊራ፣ ኮነል፣ ታይዋን፣ ሩስተራ፣ አሸዋና አካባቢ ያሉ መንደሮችና ባንኮችም ተዘግተውለዋል። ዛሬ ጧት የአዲስ ከተማ ወጣቶችን ከንቲባው ያናግራል ተብሎ በተስፋዬ ሜዳ ተሰብስበው የነበረ ቢሆንም ከንቲባው ግን 300 ተወካዮች ተመርጠው በአዳራሽ ውይይት እናካሄዳለን ብለዋል መባሉ ከአዲስ አበባና ከሐረር ወደ ድሬዳዋ መግቢያ ብቸኛው የሃይ ስኩል ሼል መንገድ እንዲዘጋ መንስኤ ሆኗል። ሆኖም በከንቲባው በኩል በአዳራሽ እንወያይ የሚል አማራጭ ብቻ ነበር ከመጀመሪያውም የቀረበው ተብሏል። አመጹ ቀስ በቀስ አድማሱን አስፍቶ እኩለ ቀን ላይ አብዛኛው የከተማዋን ሰፈሮች ያካለለ ሆኖ ውሏል። አመሻሹ ላይ ግን ብዙ አካባቢዎች የተረጋጉ ነበሩ ተብሏል። ዝርዝሩን አዲስ ቸኮል ያቀርብልናል።
ከትላንት በስቲያ የእግዚአብሔር አብ ቤተክርስቲያን ታቦት ገብቶ ሲመለስ ድንጋይ መወርወሩን ተከትሎ ነበር ተቃውሞ የተነሳው። በወቅቱና በማግስቱ በቤተክርስቲያን ላይ ጥቃት ተፈጽሟል ብለው ያመኑ ምዕመናን አጥቂዎቹን ለመበቀል ከከተማው የተለያዩ አካባቢዎች ተሰባስበው ወደ አሸዋ ሄደው ነበር። ሆኖም ነበሯን አካባቢ የተሰባሰቡ ምዕመናንን ለመበተን ፖሊስ አስለቃሽ ጭስ መጠቀሙና ከነሱ መካከልም የተወሰኑት መታሰራቸው ሌላ ቁጣን ወልዷል። በዚህም ትላንትና በተለይ ሸላ አካባቢ ረብሻ ተነስቶ ነበር። ምንም እንኳን ፖሊስ አስሯቸው የነበሩ አብዛኞቹ ወጣቶች ማታውኑ ቢፈታም ረብሻው ግን አልቀረም። በዛሬው ዕለት ጠዋት ከንቲባው የአዲስ ከተማ ነዋሪዎችን ያናገራል ተብሎ በድምጽ ማጉያ ተለፍፎ ነዋሪዎች በተስፋዬ ሜዳ ተሰብስበው የነበረ ቢሆንም ቆይቶ ግን ከንቲባው 300 ተወካዮች ተመርጠው በአዳራሽ ንውያይ ብለዋል መባሉን ሲሰሙ ተቃውሞ እንደተጀመረ ነው የዓይን እማኞች ለቪኦኤ የተናገሩት። ጥያቄዎች ያነሱ ከነበሩት መካከል ወጣት ናትናኤል እንዲህ ይላል።
ከንቲባውና አስተዳደሩ ተስፋዬ ሜዳ የሚባል ቦታ አለ። እዛ ላይ ጠዋት 3 ሰዓት ከ2 ሰዓት ከ3 ሰዓት ባለው ሰዓት መፍትሄ አዋራቸዋለሁ መፍትሄ እናረጋለን ብሎ ነበር። እና ህዝብ ሁሉ ወጥቶ መፍትሄ እየጠበቀ ነበር። እዛ እየጠበቀ ሳለ 4 ሰዓት አለፈ። 4 ተኩል ሆነና በቃ የማይመጣ ከሆነ ይልቀጥ ነው ስለዚህ እኛ ሄደን እናናግረው በሚል ነው ህዝቡ እንዳለ መውረድ ጀመረ። እሱ ለማዋራት ያለበት ቦታ ድረስ ሄዶ ለማዋራት እዛ በሚደርሱበት ሼል አካባቢ በሚደርሱበት ሰዓት ላይ አርማ በታኞች ምናምን መጡ። የህዝቡን መሰብሰብ ሲያዩ መተኮስ ጀመሩ። አርማ በታኞቹ የጭስ ቦምብ ማለት ነው። አንደኛው ረብሻውን የቀሰቀሰው ወይ የመጡት አካላቶች እነዚህ አርማ በታኞች በስነ ስርዓት ጠርተው ምንድን ነው ችግሩ እስቲ ቆሙ እኛን አዋሩ ምናምን ብለው ቢያዋሯቸው መፍትሄ ማድረግ ይቻል ነበር። ቀጥታ ግን እርምጃ ነው የሰጡት። ይወስዱ ወዳልተፈለገ ነገር ወሰደው ነገር
አዲስ ከተማ ላይ ካንቲቦ ይመጣሉ ብሎ ሲጠብቅ የነበረው ነዋሪ አለመምጣታቸውን ተከትሎ ከአዲስ ከተማና ግንፍሌ ወደ ሸል በመሄድ የድሬዳዋ መግቢያ የሆነው መንገድ ዘግተውታል። ይህንን ተከትሎም ከአምስት ሰዓት ጀምሮ ደቻቱ ገንደቆሬና ጎሮ እንዲሁም ሳቢያና አካባቢ ብሪጅ ሰይዶና መስቀለኛ አካባቢ ነዋሪዎች ለተቃውሞ ወደ ጎዳና ወጥተዋል። ከዚራ ጥቂት ወጣቶች ወጥተው የነበረ ቢሆንም በፖሊስ ኃይል ተበትነዋል። የወጣቶቹ ጥያቄ መነሻው ከነበረው የቤተክርስቲያንን ጥቃት ከመቃወም ወጥቶ ወደ ልማትና መልካም አስተዳደር ዞሯል። በተለይ አዲስ ከተማ ነዋሪዎች ከውሃ መንገድ ስራ ድል ፈጠራ ፍትህና መልካም አስተዳደር አንጻር አሉብን ያሏቸውን ጥያቄዎች ሲያነሱ ተደምጠዋል። ወጣትና ስናይል እንዲህ ይላል።
ስራ የትመሬት ላይ የወረደ ነገር ማየት ይፈልጋል። በማነጋገርም ቃል በመግባትም አሁን ሀሳቦችን እኮ በተለያዩ አቅጣጫ እኮ ሰምተዋል። ሀሳቦች እንደሆኑ ለረብሻው መነሻ ምክንያት እንደሆኑ አውቀውታል። እስካሁን ማለት ነው ተነጋግረው በቀጥታ እርምጃ መውሰድ። ለምሳሌ መንገድ ነው አይደል የሚባለው፣ ዶዞሩ መቶ መቆፈር ነው መጀመሪያ ያለበት። ቢጀምር ሰው ማግሎ ስሞት ነው እጁን ስሞ ነው የሚቀበለው። አሁን በስምንት ቀን በዘጠኝ ቀን ነው የሚመጣው። አንድ ቤቱ ስድስት ልጅ ያለ አንድ ቤት ውስጥ እህት ወንድም ምናምን እናት ከልጇ ጋር ልጅ ከሚስቱ ጋር አንድ ቤት ውስጥ ነው እንደዚህ ነው እየተኖረ ያለ። ይህንን ማህበረሰብ ማጣፈት ትንሽ አይከብድም? 18 ቀን ዋስ ይዘጋብህ እንዴት ነው? እሺ ምንድን ነው የምታደርገው? ድሬዳዋን የሚያክል ከተማ የምትባል ፌዴራል ተብላ ስያሜ የተሰጣት ሀገር ላይ የአያዋ ስጠጣ ትንሽ አይከብድም? ስለዚህ እነዚህ የታመቁ ጥያቄዎችን መመለስ ነው ያለበት።
በከንቲባ ጽህፈት ቤት የሚሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አመራር ግን ከንቲባው ከመጀመሪያውም በአዳራሽ ልወያይ እንጂ ሜዳ ተሰብሰቡ እመጣለሁ አላሉም ብለዋል። የወጣቶችን ጥያቄዎች ከሚያስተባብሩት መካከል አንዱ የሆነው ወጣት ጌትነትን ቢሆን በዚህ ሰዓት ሰላም ነው ቅድሚያ የሚሰጠው ብለዋል።
አሁን ወጣቱ በአሁኑ ሰዓት በጣም ወጥቷል። ማን ነው እዛ ጋር ሄዶ ወጣቱን እንደዚህ ብሎ የሚያስረዳው ማለት ነው? ስለዚህ አሁን አስተዳደሩን እንጠቁም ከተባለ ከታች ወደ ላይ መውረድ መቻል አለበት ማለት ነው። በየቀበሌያቸው ስር ያሉ አመራሮች ይህንን ስራ መስራት ቢኖር ይጠበቅባቸዋል። አሁን ዛሬ አምስት ተነስቶ ህዝብ እየተመታ በመሳሪያ እየተመታ ኑ ላናግራችሁ ማለት ይከብዳል። ምክንያቱም የተናደደ ህዝብ ከማንም ጋር ውይይት አያደርግም በሰዓቱ ማለት ነው። ስለዚህ ቀን ይሰጡ። አሁን ሰላም እንዲፈጠር ብቻ ሰላም ላይ እየተሰራ በቃ እንዲረጋጋ ማለት ነው። ከዛ ከሶስት ቀን ከአራት ቀን በኋላ ውይይቱ ቢደረግ ያመርታል እንደኔ ማለት ይሄ እኔ ሀሳብ ነው።
የህግ ባለሙያ የሆኑት አቶ የተባረክ አስፋው ከተማዋ አሁን ከገባችበት አጣብቂኝ እንድትወጣ ከመንግስትና ከወጣቶች የሚጠበቅ አለ ይላሉ።
በሁለቱም በኩል ብናይ በሰላምና በሰላም መንግስት እንደ መንግስት በየደረጃው በዚህ ውስጥ የተሳተፉትን ሰዎች የሃይማኖት መቻቻልን እንዲሁም የሰዎች አብሮ የመኖርን የመሳሰሉትን እሴቶችን ሊያዳብር የሚችል ስልጠናዎች፣ ውይይቶች፣ በተለይ ውይይት ማካሄድ አለበት ከወጣቱ ጋር የሚል እምነት አለኝ። ምንም ያለምንም ቅድመ ሁኔታ አንድ ከመንግስት በኩል ሌላ ሁለተኛ ከመንግስት በኩል የህግ የበላይነት መረጋገጥ መቻል አለበት። እዚህ ከተማ ላይ ትልቁ ችግር እኔ እንደ አንድ ህግ ባለሙያ የማየው የህግ የበላይነት የለም። ስለዚህ የህግ የበላይነት መስፈን መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መስፈን መቻል አለበት። ያ ካልሆነ ሰው ፍራስትሬት ያደርጋል። ሰው ፍራስትሬት ሲያደርግ ደግሞ የሚሄደው ወዳልተፈለጉ ድርጊቶች ነው። ይሄ በግልጽ የምናየው ነው። ከዚህ በፊትም የኖርንበት ነው። እያየነው የዛሬ 9 ወርና አንድ አመት ቀደም ያየነውም እና ያስተዋልነውም ነገር ይህንን ከጀርባ ሆነው ሲያስተባብሩ የነበሩ አካላት መንግስት ውስጥም ይኖራል፣ ግለሰብ ውስጥም ይኖራል። እነኛን ተጠያቂ እንዲሆኑ ማስቻል የመንግስት ቀዳሚ የስራው ኃላፊነት ነው። ሌላው ህጋዊና ተመጣጣኝ የሆነ እርምጃ የሚባል ነገር አለ። ህጋዊና ተመጣጣኝ እርምጃ ሊወሰድ ይገባል። የመጀመሪያ የመንግስት የአንድ የትኛውም ሀገር መንግስት ግዴታ ሰላምና ጸጥታን ማስፈን ነው የመጀመሪያ ተቀዳሚ የመንግስት ተግባር። ያ ከሆነ ደግሞ ተቀዳሚ ተግባሩን ለማከናወን የሚወስደው እርምጃ ተመጣጣኝና ህጋዊ መሆን አለበት። ተመጣጣኝና ህጋዊን ብቻ ሳይሆን አንዱን የእናት ልጅ አንዱን የእንጀራ እናት ልጅ እያረገ የሚለያይ ከሆነ ግጭቶቹ እየሰፉ ከሰፈር ሰፈር እየተዛመቱ የሚሄዱ እንጂ የሚረግቡና የሚቀንሱ አይሆንም። ስለዚህ እነኚህ ሶስቱን ከመንግስት አካላት ይጠበቃል። ሌላው ከወጣቱ ወጣቱ ብዙ ቅሬታዎች ይኖሩበታል። ብዙ ያልተፈቱለት ለ27 ዓመት ሲንጓተቱ የመጡ ከሰፈር ሰፈር እየተለየ ከቦታ ቦታ እየተለየ ከብሔር ብሔር እየተለየ ወዘተርፈ ሲሰሩ የነበሩ አድላዊ አሰራሮች፣ የመግፋት ነገሮች በከተማ ውስጥ ይስተዋላል። እነኛን ሊፈታለት ይገባል። አዎ ይገባል። ግን በምን አግባብ ነው የሚፈታ ከተባለ ሰላማዊ በሆነ መንገድ። ዛሬ ትናንትና አይደለም፣ የተሻሉ ነገሮች አሉ።
ከተጎጂዎች በደረሰ መረጃ መሰረት 4 ሰዎች በጥይት ተመተዋል። ወጣት ጌትነት እንዲህ ይላል።
ወደ 5 ሰዓት አካባቢ ላይ መስቀለኛ ላይ ፈዋድ የሚባል ልጅ እግሩን ተመቷል። ጀንደቆሬ ማካቢያል ፓኪካ የሚባል የገሩን ተመቷል።
የድል ጮራ ስራ አስኪያጅ አቶ ሙሄዲንም አራት ሰዎች ድንገተኛ ክፍል ህክምና እየተደረገላቸው እንደሆነ ገልጸው የጉዳቱ መንስኤ ግን ጥይት መሆኑን እንዳላረጋገጡ ተናግረዋል።
አሬ የገቡት አራት ናቸው።
በጥይት የተመቱ ናቸው ወይስ ሌላ ጉዳት ነው?
አሁን እንጃ ስም ነገር አለኝም። አንደኛው አጥንት ስፔሻሊስት እየጠፈቁ ነው። አንደኛው እዛ ሰርጀኑ ይዞት እያየው ነው። ሌላኞቹ እንዲሁ እዛ ነርሶቹ ድሬት አድርጓቸዋል።
ከመንግስት በኩል የኮሚኒኬሽን ቢሮ ኃላፊውና የፖሊስ ኮሚሽን ህዝብ ግንኙነት ለማግኘት ያደረግነው ጥረት አልተሳካልንም። ከሁለቱም በኩል ምላሽ ስናገኝ የምናስተናግድ መሆኑን እናስታውቃለን። ድሬዳዋ በኢህአዴግና ሶዴፓ ጥምረት የምትተዳደር ከተማ ነች። ከተማዋ እስከ 1990ዎቹ ድረስ የሀገሪቱ ሁለተኛ ትልቅ ከተማ የነበረች ሲሆን አሁን በማዕከላዊ ስታቲስቲክስ ዘገባ መሰረት ስድስተኛ ደረጃ ላይ ትገኛለች። በስራ አጥነት ከተማዋ ከቀዳሚዎቹ ተርታ የምትሰለፍ ስትሆን በልማትና መልካም አስተዳደር ላይ ፍትሃዊ ተጠቃሚ አይደለንም የሚል ቅሬታም በአንዳንድ ነዋሪዎቿ ይቀርብባታል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬ።
አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በ20 ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ በአባ ገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግስትና የኦሮሞ ነጻነት ግንባርን ለማሸማገል የተቋቋመው ኮሚቴ አምቦ ከተማ ላይ ዛሬ ባካሄደው የእርቅ ስርዓት እንዲፈጸም ማድረጉን አባገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። የኦነግ ሰራዊት የመሳሪያቸውን አፈሙዝ ወደ መሬት ዘቅዝቀው ወደ ተዘጋጀላቸው ካምፕ በሰላም እንዲገቡና የመንግስት ወታደሮችም ተኩስ አቁመው መንገድ ከፍተው በሰላም እንዲያስገቧቸው ውሳኔ ላይ ተደርሷል ያሉት አባገዳ በየነ ሰንበቶ አክለውም በኦሮሚያ ውስጥ የተጀመረው ሰላም በመላ ኢትዮጵያ እንዲሰፍን ከሌሎች የአገር ሽማግሌዎችና የሃይማኖት አባቶች ጋር ሆነው መስራት እንደሚቀጥሉ አስታውቀዋል። ጽዮን ግርማ ተጨማሪ አላት።
በምዕራብ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች እያደረሱ ነው የተባለውን ጥቃት ለመቆጣጠር በመንግስት በኩል የተወሰደውን እርምጃ ተከትሎ የኦሮሚያ ክልል መንግስትና የኦሮሞ ነጻነት ግንባር ለማሸማገልና የሽምግልና ውሳኔውንም ለማስፈጸም ዛሬ በአምቦ ከተማ በዩኒቨርሲቲ ውስጥ የተሰባሰቡት አባላት ለአገር የሚጠቅም ውሳኔ አስተላልፈዋል ሲሉ ከኮሚቴው አንዱ አባገዳ በየነ ሰንበቶ ለአሜሪካ ድምጽ ተናግረዋል። በዚህ ውሳኔ መሰረት ለወራት አወዛጋቢ ሆኖ የቆየው የኦሮሞ ነጻነት ግንባር የታጠቀ ጦር በሃያ ቀን ውስጥ ተጠናቆ ወደ ተዘጋጀው ካምፕ እንዲገባ ተወስኗል ብለዋል።
ያ ጦሩ ደግሞ ከአባገዳዎች ጋር ከሀገር ሽማግሌዎች ጋር ተወያይተናል። ሁለቱም ጦር ተኢራራቅና ያ የኦነግ ጦር ወደ በሰላማዊ ወደ ሀገር እንዲገባ በተወሰነ ጊዜ ጦሩ ጥሪ ተደርጎለት የማይገባ ከሆነ እንግዲህ ሀገሪቷ ሰላም ያስፈልጋል። የህግ በላይነት አንድ ሀገር የህግ በላይነት ከሌለ ሀገር ልትሆን አትችልም። የህግ በላይነት ደግሞ ተከብሮ ህዝቡ በሰላማዊ ወጥቶ እንዲገባ ነው። እስከ 20 ቀን ሁሉም ተጣርተው እንዲመለስ ነው የሀገር ሽማግሌዎች የተወሰነለት ቦታ እና ከዛ በኋላ በሰላማዊ መንግስት በካርድ የሚመረጠው ነው እንጂ አንድ ነገ ጦርነት ይፈጥርና የራሱ ስልጣን ይይዛል፣ ሌላውም ጦርነት ይፈጥራል። ይሄ ጦርነት አያስፈልግም። በሀገሪቷ ህግና ህግ መሰረት መመራት አለበት ብለን ያው ይህን ወስነናል። አንድ መንግስት ነው እንጂ በአንድ ሀገር ላይ የምኖረው ሁለት መንግስት የለም።
በዚህ የእርቅ ስነ ስርዓት ላይ የኦሮሚያ ክልላዊ መንግስት ወካዮች፣ የኦነግ ከፍተኛ አመራሮች፣ አባገዳዎች፣ ሀደ ሲቄዎች፣ የአገር ሽማግሌዎች፣ የዩኒቨርሲቲ መምህራን፣ ወጣቶችና የፖለቲካ አመራሮች ተገኝተው እንደነበር የተናገሩት አባገዳ በየነ ሰንበቶ ኮርማ በሬ ታርዶ ተሸማጋዮቹ በባህሉ መሰረት ጉበቱን እንዲቃመሱ ከተደረገ በኋላ ውሳኔውን ተግባራዊ እንዲያደርጉ ቃለ መሐላ ፈጽመዋል ብለዋል።
ከዛ ውስጥ ከአንድ ወድ የወጣን ስለሆነ ሁለተኛ አንመላለስም፣ አገር ሰላም እናደርጋለን፣ በጥል አንሄድም፣ በሰላማዊ መንገድ አብረን እንሄዳለን ብለን ማለንበት ይህንን የሚያደርግ ሰው እስከ ሰባት ትውልድ ቤተሰቡ እንዲያልቅ ይሄ ደግሞ ይሆናል።
አባገዳ በየነ ሰንበቶ ሁለቱም ይህንን ውሳኔ ተግባራዊ እንደሚያደርጉ ሙሉ እምነት እንዳላቸው ገልጸው የመንግስት አካላትም ተኩስ አቁመው መንገዱን ነጻ በማድረግ የሰላም በር እንዲከፍቱ ውሳኔ ተላልፏል ብለዋል።
የመንግስት አካላት ተኩስ ወደነሱ እንዳይተኩሱ እነኚህም ደግሞ እንዳይተኩሱ የመንግስት ጦር በተወሰነ ለሶስት ቀን መንገድ እንዲሰጠውና ጦሩን ክላሹ ወደ መሬት አዘግብቶ ልጆቻችን ወደ ቤተሰብና ወደ ህዝቡ እንዲቀላቀሉ ጥሪ ተደርጎላቸዋል። ይመጣሉ። እኛ አባገዳዊ ደግሞ እናምንበታለን።
ህብረተሰቡም የዚህ ሰላም ተባባሪ በመሆን የኦነግ ታጣቂዎች ከያሉበት ወደ ተዘጋጀላቸው ካምፕ ውስጥ ሲገቡ በሰላም እንዲቀበላቸው ጥሪ ተላልፏል ብለዋል።
በየወረዳው አለ፣ በየክፍለ ከተማው አለ። በቅርቡ የሚንትር የየቦታ እንዳለ ያው የራሳቸው የኦነግ አባላት አሉ። እነሱ በየቦታው ያሉትን ተነጋግረንበታል። በቅርብ ወደሚገኘው ወረዳ ይገባል፣ ከዛ ወይም ከተማ። ከዛ በኋላ በዞን አንድ ላይ ይጠራቀምና ህዝቡ ወጥተው በሰላማዊ ህዝቡ እንዲቀበለው ነው። ስለዚህ እነኚህ ልጆች በሌብነት አይደለም ወይም ደግሞ ለሌላ እንትና ለነጻነቱ እስከሆነ ድረስ ህዝቡ ደግሞ መቀበልና ለዚህ ጦር ከመንግስት ጋር ጥሩ እንክብካቤ እንዲሆንለት ነው አባገዳ ይህንን የወሰደው። የኦነግ መሪውም ለአባገዳና ለኦሮሞ ህዝብ ነው የሰጠው። ይህ ትልቅ ነገር ነው። የኦሮሞ ህዝብ ደግሞ አባገዳና የኦሮሞ ህዝብ ትልቅ ሸክም ነው እያለው ይህንን ለወደፊት ለመፈጸም እንግዲህ ከእግዚአብሔር ጋር አብረን እንሰራለን ማለት ነው ከመንግስት ጋር።
የኦነግ ሰራዊት ካምፕ ከገባም በኋላ አጠቃላይ ስልጠና ተሰጥቶት ሰራዊቱን መቀላቀል የሚፈልግ እንዲቀላቀል ውሳኔ ላይ መደረሱን፣ ከዛ ውጭ ያለው ደግሞ እንደየፍላጎታቸው ስልጠና እንደሚሰጣቸው ገልጸዋል። አባገዳ በየነ ሰንበቶ በኦሮሚያ ክልል የተጀመረው የእርቅ መንፈስ በመላ ሀገሪቱ እንዲሰፍን ጥረታችንን እንቀጥላለን ብለዋል።
የራሱን ቤት የማይጠርግ ሰው ጎረቤት ቤት ብና አጥባ ማለት ትንሽ ይከብዳል። መጀመሪያ የራሳችን አጥርተን ሰላም አድርገን ምሳሌ ወስደን ሌላውንም እቅድ ይዘራል ለመሄድ ከሃይማኖት አባቶች ጋር አብረን ነው የምንሰራው። እኛ ከሀገር ሽማግሌዎች ጋር አብረን ነው የምንሰራው። በየክልሉ ሄደን ይኸው የእኛ ምሳሌ ነው ብለን ምሳሌ ወስደን የምንሄድበት ነው። በኦሮሚያ ብቻ ሳይሆን በሁሉም ቦታ ሄደን ሰላም እንዲሆን ነው የምናሳልፈው።
የኦነግ የታጠቀ ሰራዊትን ትጥቅ ለማስፈታትና ወደ ካምፑ እንዲገባ ለማድረግ እንደዚሁም ደግሞ ሌሎች ስምምነቶች መፈጸማቸውን ለማረጋገጥ የተቋቋመው 71 አባላት ያለው የቴክኒክ ኮሚቴ አጠቃላይ ሰላም መስፈኑን እስከ መጨረሻው ይከታተላል ብለዋል።
ይህንን በተመለከተ ተጨማሪ ዘገባ ደርሶናል። ገልሞ ዳዊት ነው ተጨማሪውን ከናይሮቢ የላከልን።
ባለፈው ማክሰኞ ጥር 14 ነበር በበፊቱ አባገዳ በየነ ሰንበቶ የሚመራው የአባገዳዎች ቡድን በኦዲፒና በኦነግ መካከል ሰላም ለማውረድ በአዲስ መልክ ሽምግልና የጀመረው። በሽምግልናው ወቅት የሁለቱ ድርጅቶች ተወካዮች የተፈጠረውን አለመግባባት በሰላማዊ መልክ ለመፍታት ተስማምተዋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል በአዲስ መልክ የተጀመረው ሽምግልና አባገዳዎችን፣ የኦዲፒና የኦነግ ተወካዮችን እንዲሁም ምሁራንን ያካተተ በመሆኑ ውጤት እንደሚያመጣ ነው የገለጹት። በኦሮሞ ዲሞክራቲክ ፓርቲ በኩል የፓርቲው ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ሰላም መውረዱ ለአካባቢው አስፈላጊ መሆኑን ተናግረዋል።
ሞቱማኒ ያው ኩምዱአኒ ኢፍሳዱ ረቲ ናኖ ኬኛ ነገኛ ከብርባችሁ ሂናማና
ከበፊትም ስንገልጽ እንደነበረው መንግስት በአካባቢያችን ሰላም ለማስፈን ይጥራል። ይህም እንዲሳካ ይሰራል። ፉክክርም ተቃውሞም ቢኖር በዲሞክራሲያዊ መንገድ ይደረግ የሚል አቋም ነው ያለን። የተባለውም ነገር ይኸው ነው። ስለዚህ ሁሉም ሰው ህግን አክብሮ መንቀሳቀሱ አስፈላጊ ነው። መንግስትም ይፈልግ የነበረው ይህንኑ ነው።
አቶ ታዬ በሁለቱ ፓርቲዎች መካከል የተፈጠረው አለመግባባት እንዲፈታ ከሁለቱም ጎራ ግልጽነትና ታማኝነት መኖር እንዳለበት ተናግረዋል። ባለፈው ማክሰኞ በአዲስ አበባ የኦሮሞ ባላደራሽ በተደረገው ሽምግልና ላይ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ እንዲሁም የኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት ኃላፊ አቶ አለሙስሜ መገኘታቸው የሚታወስ ነው። በሽምግልናው ወቅት የኦነግ ሊቀመንበር አቶ ዳውድ ኢብሳ ከዚህ በኋላ የኦሮሞ ነጻነት ግንባር ሥራዊት ጉዳይ ለአባገዳዎችና ለኦሮሞ ህዝብ አደራ መስጠቱን ገልጸው ነበር። ስለዚህ ውሳኔ የኦነግ የፖለቲካና ያደረጃጀት ዘርፍ ኃላፊ አቶ ለሚ በኛን ጠይቀያቸው ነበር።
ከዚህ በኋላ የኦሮሞ ነጻነት ሰራዊት ኃላፊነቱም ሆነ ጠርነቱ ለኦሮሞ ህዝብና ለአባገዳ ነው ማለት ከዛ ቤትም እንደሚታወቀው ባለፈው 45 ዓመታት የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ጥቅምና መብት ነው ሲዋጋ የነበረው። ይህም እያንዳንዱን የኦሮሞን ጥቅም ለማስጠበቅ የወጣ የኦሮሞ ልጆች በመሆናቸው ኦነግ እንደ ግል ንብረቱ ብቻ አይን የኦሮሞ ነጻነት ግንባር ሰራዊት የህዝብ ሰራዊት ነው። እንደምታወቀው አባገዳዎች ደግሞ ከአመንት ያላቸው እና በህዝብ የተመረጡ ህጋዊና ሞራላዊ የህዝብ ውክልና ያላቸው በመሆናቸው የኦሮሞ ነጻነት ሰራዊትን ኃላፊነት ከኦሮሞ ህዝብ ጋር በማጋራት ከዚህ በኋላ ያለውን ወደ ሰላም የማምጣትና እያንዳንዱን የኦሮሞ ነጻነት ግንባር ሰራዊትን እድል ለመወሰንና የሚያጋጥሙ ችግሮችም ላይም ለመስራት ኃላፊነት እንዲወዱ ነው።
በባለፈው ማክሰኞ ስብሰባም አባገዳዎች የሽምግልናውን ሂደት የሚከታተልና የሚያስፈጽም 71 አባላት ያሉትን ኮሚቴ ማዋቀራቸውም ታውቋል። በኮሚቴውም አባገዳዎች፣ ምሁራን፣ የአገር ሽማግሌዎችና የየፓርቲዎቹ ተወካዮች ተሰይመዋል። የተቋቋመው ኮሚቴም የሽምግልናውን ሂደት እስከ ፍጻሜ የሚከታተል መሆኑም ታውቋል። ዛሬም ኮሚቴው በደቡብ ምዕራብ ሸዋ አምቦ ከተማ ባዘጋጀው መድረክ ላይ በኦነግና በመንግስት መካከል ጦርነት መቆሙን አውጇል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ካለፈው ታህሳስ ጀምሮ በከፋ ዞን ደቻ ወረዳ 37 ሰዎች በታጣቂዎች መገደላቸውንና ቁጥሩ ከ20,000 በላይ የሆነ ሰው መፈናቀሉን የኢትዮጵያ ሶሻል ዴሞክራቲክ ፓርቲ አስታውቋል። ለዜጎቹ መንግስት ተገቢውን ጥበቃ አላደረገም ሲል ፓርቲው ከሷል። ለተፈናቀሉትም ተገቢው ሰብአዊ እርዳታ በወቅቱ አልደረሰም ብሏል። የዞኑን አስተዳዳሪ ለማነጋገር ያደረገው ጥረት አለመሳካቱን ገልጾ መለስካቸው ማህ ተከታዩን ዘግቧል።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ዛሬ ከቀትር በኋላ በዋና ጽህፈት ቤቱ በሰጠው ጋዜጣዊ መግለጫ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በከፋ ዞን ደቻ ወረዳ ካለፈው ታህሳስ ወር መጀመሪያ አንስቶ ዜጎች በትክክል በማይታወቁ የታጠቁ ኃይሎች እየተገደሉና እየተፈናቀሉ መሆናቸውን ይናገራል። ፓርቲው በጋዜጣዊ መግለጫው ላይ ያሰራጨው ጽሑፍ እንደሚያትተው ከሆነ በኢትዮጵያ ከቀዳማዊ ኃይለ ሥላሴ ዘመነ መንግሥት ጀምሮ በሰው ሠራሽና በተፈጥሮ በሚደርሱ ችግሮች ሳቢያ በመንግሥታቱ መርሃ ግብር አማካይነት ዜጎችን ከአንዱ የሀገሪቱ ክፍል ወደ ሌላና በተፈጥሮ ሀብቱ ወደ ተሻለ አካባቢ ሲያሰፍሩ እንደቆዩ ያስታውሳል። በዚሁ አይነት መንግሥታዊ መርሃ ግብርም ከከምባታና ጠምባሮ ዞን በከፋ ዞን ደቻ ወረዳ ሰፍረው የነበሩ ዜጎች ከመስከረም ወር 2011 ዓ.ም ጀምሮ ከአካባቢያችን ለቃችሁ ውጡ የሚል ዛቻ ይደርስባቸው እንደነበረም የጽሑፍ መግለጫው ይናገራል። ከአንድ ወር በፊት እየተፈጸመ ነው የሚለው ግን በእጅጉ ይለያል። ጽሑፉን በንባብ ያሰሙት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው።
ከታህሳስ ወር 2011 ዓ.ም ጀምሮ መንግሥት በጫካ የሚኖሩ ዘላኖች ናቸው የሚላቸው ህገወጥ ኃይሎች መሬታችን ለቃችሁ ውጡ በማለት በሰፋሪው ላይ ባካሄዱት የጥቃት ዘመቻ ሕፃናትና እናቶችን ጨምሮ 37 ንጹሕ ዜጎች መገደላቸውን እና ከ20,000 በላይ ሰፋሪዎች መፈናቀላቸውን ከአካባቢው ከደረሰ መረጃ ማወቅ ችለናል። ይህ ሲሆን መንግሥት ለዚህ ከሰላማዊ ኑሯቸው አፈናቅሎ የተሻለ ኑሮ ትኖራላችሁ በማለት ላሰፈራቸው ዜጎች ሌላው ብቀር ደህንነታቸውን እንኳን ማረጋገጥ ያለመቻሉ በእጅጉ የሚያሳዝን ነው።
መግለጫው አክሎ እንደሚለው ከሰፈሩበት ተፈናቅሎ በአሁኑ ወቅት የከምባታና ጠምባሮ ዞን ዋና ከተማ በሆነችው ዱራሜ የሚገኙ ዜጎች በ48 ሰዓት ውስጥ ሊያገኙ ይገባቸው የነበረውን አስቸኳይ ሰብአዊ እርዳታ አላገኙም። ፓርቲው ይህ በእጅጉ እንዳሳዘነው ይናገራል።
የኢህአዴግ መንግሥት ይህን መሠረታዊ ኃላፊነት ሳይወጣ ቀርቶ ተፈናቃዩን ወገኖች ገና ሲጀመር መሬት ጠቦ መተዳደሪያ አጣችሁ በማለት ወደ አስነሳቸው የቀድሞ ቀያቸው ተመለሱ በማለት እየወሰደ ያለው እርምጃም ኃላፊነት የጎደለ እንደመሆኑ በአጽንኦት እናወግዛለን። መንግሥት ይህን በተፈናቃይ የከምባታና ጠምባሮ ወገኖቻችን ላይ የደረሰውን የወንጀል እርምጃ ተከታትሎ ወንጀለኞቹ ላይ ሕጋዊ እርምጃ እንዲወስድ፣ ለተፈናቃዮቹም የአስቸኳይ ጊዜ እርዳታ እንዲሰጥ፣ መልሶ እንዲያቋቁማቸውና ለደረሰባቸው ጉዳት ካሳ እንዲከፍል በጥብቅ እንጠይቃለን።
ጉዳቱ መድረስ ከጀመረ አጭር ጊዜ ነው የሚባል እንዳልሆነ ጋዜጠኞች አስታውሰው ዛሬ ያለው የጉዳት መጠን በትክክል ምን ያህል ወይንም ምን እንደሚመስል ጠይቀዋል። ፓርቲውስ በዚህ ረገድ የመንግስት አካላትን ለማናገር ምን ያህል ጥረት አድርጓል ሲሉም ጥያቄያቸውን አጠናክረዋል። ፕሮፌሰር በየነ ጴጥሮስ በተጎጂዎች የጉዳት አይነትና መጠን እንዲሁም የተጎጂዎችን ቁጥር ወቅታዊነት በተመለከተ በአካባቢው የፓርቲያቸው መዋቅር የተጣራ መሆኑን አረጋግጠዋል። ፓርቲያቸው ይህን አደጋ በተመለከተ በተለይም ባይሆን በአጠቃላይ ሲያንዣብብ የቆየውን ችግር በማስመልከት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውን አስታውሰዋል።
ይህንን ጉዳይ እኔ ከክቡር ጠቅላይ ሚኒስትሩ ጋር አንስቻለሁ። ይሄ ሰፋሪ የሚባለው በተለይ የተሻለ ኑሮ ትኖራለህ ተብሎ በራሱ በደህንነቱ በሰላም ከሚኖርበት ሁሉ መንግስት ነው የወሰዳቸው። በብዙ ፕሮፓጋንዳ ቤት ተሰርቶላችሁ ትጠብቃላችሁ፣ ህብረት ቁልፍ ነው የሚሰጣችሁ፣ የዘመናዊ ግብርና አለ ምን አለ ሁሉ ብሎ በስንት ፕሮፓጋንዳ ነው እነዚህ ሰዎች እኮ የሚሄዱት። እዚያ ሲደርሱ ግን ያለው ሁኔታ ዝም ብሎ እንደ አውሬ ጫካ ውስጥ ነው የሚበትኗቸው። ማይረባ ምንም የረባ መጠለያ የላቸው። ይሄ ሰፈራ የሄደው ህዝብ መንግስት የፈጠረው ችግር ነው። ይሄ መንግስት ሆነ ያለው ለጥቃት ደግሞ የተጋለጠ ስለሆነ ክቡር ጠቅላይ ሚኒስትር ልዩ ትኩረት ተሰጥቶ ጥበቃ ሊደረግላቸው ይገባል። አሁን የምናየው ሰፈሩ የተባሉት ነው አሁን ጥቃት እየተጀመረ ያለው የምል ባጭሩም አንስቻለሁ ከክቡር ጠቅላይ ሚኒስትሩን ጋር። አይ ይህንን መመሪያ ሰጥቼ እንደው በልዩ ትኩረት እንድታይ እናደርጋለን የምል ቃል ተገብቶልኛል። በነገራችን ላይ ከዚያም በኋላ ነው ይሄ የሚሆነው እነዚህ መፈናቀሎች የሚሆኑት። ስለዚህ የግድ መናገር እንዳለብን ነው የተሰማን። በዚህ ነገር ላይ እኛ ለረከርድ ላይ ማስቀመጥ አለብን፣ ልዩ ጥበቃ ሊያደርግ ይገባል።
ፓርቲው በጽሁፍ መግለጫው መጨረሻ መንግስት በሁሉም አካባቢዎች በሰፈሩ ዜጎች ህይወት ላይ አደጋ እያንዣበበ መሆኑን ተገንዝቦ ገለልተኛና አስተማማኝ የጥበቃ ኃይል በአስቸኳይ እንዲመድብ በአጽንኦት እናሳስባለን ብለዋል። ቪኦኤ በከፋ ዞን ዴቻ ወረዳ የተከሰተውን ችግር አስመልክቶ ማብራሪያ ለማግኘት ለዞኑ አስተዳዳሪ በእጅ ስልካቸው ያደረገው ጥሪ ምላሽ ስላላገኘ ጥረቱ አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቀጣዩና የመጨረሻው የመጽሔት ዘገባ እዚያው እንቆያለን አድማጮች። በከምባታ ጣምባሮ አርሶ አደሮች ላይ የደረሰውን ጥቃት ተከትሎ መንግሥት አሳይቷል የተባለውን ቸልተኝነት በመቃወምና ሐዘናቸውን በመግለጽ የዞኑ ሕዝብ አደባባይ ወጥቷል። ከሕዝቡና ከተለያዩ አካላት ለተጎጂዎች የአስር ሚሊዮን ብር ድጋፍ መደረጉን የድጋፍ ሰልፉ አስተባባሪ ለአሜሪካ ድምፅ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ተከታዩን ልኮልናል።
ከ15 ዓመታት በፊት በግብርና ፕሮግራም ከከምባታ ጣምባሮ ዞን ወደ ከፋ ዞን ዴቻ ወረዳ የሄዱ አርሶ አደሮች በማንነታችን ጥቃት ደርሶብናል ማለታቸውን መዘገባችን ይታወቃል። ጥቃቱ የደረሰባቸው ዜጎች በቂ ድጋፍ አልተደረገልንም፣ በየሜዳ ወድቀናል ማለታቸውን ሀሳባቸውን ዋቢ አድርገን መጥቀሳችን ይታወሳል። አሁንም ተፈናቃዮች በችግር ላይ መውደቃቸውን ይናገራሉ። አርሶ አደር ማርቆስ ጫኪሶም
2.1 ሄክታር መሬት ተሰጥቶኝ ነበር። ቡና አልሚቻለሁ፣ አቮካዶ፣ ማንጎ፣ ያን ሁሉ ትቼ ነው የወጣሁት። ከእኔና ከባለቤቴ ጋር 10 ቤተሰብ ነን። ልጆች 8 ልጆች አሉ። ቤተሰቦችን ለማስጣል ስል ነው ያንን ንብረት እየወጣሁት። ክልሉ መንግስት ይህን እርዳታ እየሰጠ ነው ተብሏል፣ በበቂ አልደረሰንም።
ዛሬ ግን ለወገን ድራሽ ወገን ነው እንዲሉ የከምባታ ጠምባሮ ዞን ህዝብ ጥቃቱን ተከትሎ መንግስት ያሳየውን ቸልተኝነት በመቃወምና ሀዘናቸውን በመግለጽ አደባባይ ወጥተዋል። የሰልፉ አስተባባሪ ውባዮ በቀለም
ዛሬ የህዝቡ መገኘት ዋና አላማው ከዛ የተፈናቀሉ ዜጎች አሉ፣ ለነዛ ዜጎች ዋናው ነገር ድጋፍ ለማሰባሰብና መልሶ የማቋቋም ስራ ለመስራት እንዲሁም ደግሞ የሀዘን መግለጫም ጭምር ነው።
አደባባይ ከወጡት ውስጥ አንዱ የሆኑት አቶ ጌታሁን ሄረሞ በበኩላቸው ሁለት ዓላማ ይዘው መውጣታቸውን ተናግሯል።
የመጀመሪያው የህዝባችን መገደል በአጠቃቅ መዛ መጨፍጨፍ፣ መፈናቀል እጅግ አሳዝኖናል። ደመን ልክ የለቅሶ ስነ ስርዓት ነው የምመስለው። እሱ በሙሉ እያለቀሰ ልክ እንደ ለቅሶ እንዳንድ ለቅሶ ስጣት ነው ሁለተኛው ደግሞ መንግስት ቸልተኝነትን በማሰማቱም ይህም እንደ አንድ ሁለተኛው ድርብ ሀዘናችን ነው።
ከዚህ በተጨማሪም የክልሉ ሆነ የፌደራል መንግስት ጥቃቱን ችላ ማለቱ በተደጋጋሚ ሲነሳ ቆየ ሲሆን መንግስት ጉዳዩን ትኩረት እንዲሰጥም ተጠይቋል።
ዋናው ጉዳይ የነበረው እነዚህ ዜጎች መፈናቀሉም እንዲሁም ደግሞ እዛ ባሉበትም ንብረት የማፍራትም ንብረት የመጠቀምን መብታቸው ሊጠበቅ ይገባል እንዲሁም ደግሞ የአካል ደህንነታቸውም ሊጠበቅ ይገባል የሚል ሐሳብ ነበረው።
መንግስት የዚህን ደህንነት ማስጠበቅ አለበት ያሉት አቶ ጌታውን ደግሞ መንግስት ትኩረት አለመስጠቱ ህዝቡ ለተጨማሪ ጉዳትና ችግር እንዲጋለጥ ማድረጉን ተናግሯል።
የተለመደ ነው ነባር ነው ተቃቹ የሚል የሰነፍ ምክንያት እንተማለን። ነባር ጥቃት አለ ማለት ነባር ስንፍና አለ ማለት ነባር የሆነ ህዝብን የዓለም መጠበቅ ለህዝብ ደህንነት የዓለም ቆም አዝማሚያ አለ ማለት ይሄ ለኔ ራስን እንደመክሰስ ነው የምቆጥረው። ደስታው ሲገደል ድሮም ይገደል ነበር ማለት በጣም የሚያሳዝን ከአንድ አመራር አይን የማይጠበቅ ንግግር ነው። ሌላ ደግሞ በጣም የገረመኝ የተፈናቃዮችን ቁጥር ቀንሶ መናገር እንዴት በህዝብ ጥቃት እንደዚህ አይነት ፖለቲካል የሆነ ድራማ ይጠራልና ይሄ ነው አንዱም ቅር ያለን። ክልሉ ደግሞ ጸጥ ካለ ለምንድን ነው ፌደራል መጣልካ ማይገባ?
ዛሬ ህዝቡ ባሳየው ወገናውነት ከየዞኑ ወረዳዎች ከአጎራባች ዞኖችና ከተለያዩ አካላት ለተገጆች 10 ሚሊዮን ብር የሚገመት ድጋፍ መደረጉን የሰልፍ አስተባባሪ ለቪኦኤ ገልጸዋል። የክልሉ መንግስት ይቅርታ በመጠየቅ የተፈናቀሉ ዜጎችን መልሶ እንደሚያቋቁም መግለጹን የተናገሩት ወይዘሮ ዋየው 1 ሚሊዮን ብር ድጋፍ እንደሚያደርግም ቃል ገብቷል ብለዋል። በውጭ ሆነ በአገር ውስጥ የሚገኙ የአካባቢ ተወላጆች እንዲሁም የዞኑ ህብረተሰብም ድጋፍ አድርገዋል።
አብነትም የሀላባ ዞን ወደ 700,000 በአይነትም ያሰባሰባቸው ድጋፎች እንዳሉ እንዲሁም ደግሞ የሀዲያ ዞን አስተዳደር እና ህዝብ ወደ 400,000 እንዲሁም ደግሞ በዞን ደረጃ ያሉ ሁሉም ህዝብ ድጋፉን ያደረገበት እና ኦልሬዲ በዛሬ ዕለት በተደረገው ንቅናቄ ወደ 10 ሚሊዮን ጠጋ ሀብት የተሰበሰበበት ሁኔታ ነው የነበረው።
ህዝቡ ያደረገልን ወገናዊነትና ድጋፍ የመኖር ተስፋችን ከእንደገና አለምልሟል ነው ያሉት ተጎጂ አርሶ አደሮች።
እንሞታለን እያል አስበን ነበር። ከአሁን ሰዓት ጀምሮ ህይወታችን እንደለመለመ ነው ያየሁት። ስጦታ አበርክተዋል። ይሄ እንግዲህ መቼም እንደ አንድ ተፈናቃይ ለእኔም ደርሶ ጊዜያዊ መቆያ ይሆንልኛል የሚል ተስፋ አሰንቆኛል።
የከምባታ ጠምባሮ ዞን አስተዳዳሪ ዶክተር ታክሌ ነጫ ከዚህ በፊት የተፈናቀሉት 21,000 የተገደሉት ደግሞ 30 እንደሆኑ መናገራቸውን እኛም ይህንኑ መዘገባችን ጠቅሸላቸው። አሁን የተጠራ መረጃ የሚያሳየው ከከምባታ ጠምባሮ ተወላጆች ብቻ 30,011 ዜጎች መፈናቀላቸውና 32 ሲቪሎች መገደላቸውን ነግሮኛል። የተቀሩት 5 ሰዎች ደግሞ የፖሊስ አባልና የአካባቢው ነዋሪዎች መሆናቸውን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። አሁን ከምሽቱ 3 ሰዓት ከ42 ደቂቃ ነው አዲስ አበባ ላይ። ፕሮዲውሰሩ ንጉሱ ታምሬ ነው። የቴክኒሻኑ ቻንግ ቾንግ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
አሁን የሰዓቱን ዋና ዋና ዜና ሰሎሞን ያሰማናል።
የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በ20 ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ በአባገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግሥትና የኦሮሞ ነጻነት ግንባር ኦነግን ለማሸማገል የተቋቋመው ኮሚቴ ዛሬ በአምቦ ከተማ ላይ ባካሄደው የእርቅ ሥነ ሥርዓት በኦሮሞ ባህል መሠረት ኮርማ በሬ በማረድ በይፋ እንዲፈጸም ማድረጉን አባገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። አባገዳ በየነ በኦሮሚያ የተጀመረው ሰላም በመላው ኢትዮጵያ እንዲሰፍን ከሌሎች የአገር ሽማግሌዎችና የሃይማኖት አባቶች ጋር ሆነን ስራችንን እንቀጥላለን ብለዋል። በአፍጋኒስታን ለ17 ዓመታት የዘለቀውን ጦርነት በፖለቲካ ድርድር ለማብቃት በዩናይትድ ስቴትስና በታሊባን መካከል ካታር ላይ የሚካሄደው የሰላም ንግግር መቀጠል ትልቅ ተስፋ አሳድሯል። ንግግሩ ባሳለፍነው ሰኞ ሲጀመር የዩናይትድ ስቴትስ ልዑካን ቡድን የመሩት የዋሽንግተኑ ልዩ ተወካይ ዛልሜ ሃሊዛድ ናቸው። የፓኪስታንና ካታር ልዑካንም በመክፈቻው ተገኝተዋል። የሰላም ንግግሩ ዛሬ ለ4ኛ ቀን የቀጠለ ሲሆን ወገኖችን ብዙ ባለያዩ 2 ጉዳዮች ላይ እድገት መታየቱን በጣም ቅርበት ያላቸው ምንጮች ለአሜሪካ ድምፅ ተናግረዋል። ዜናው አበቃ።
Be away. አመሰግናለሁ ሶሎሞን ለአርዕስተ ዜናው። በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። በሙስና ተጠርጥረው ትናንት የታሰሩት የኢትዮጵያ የቀድሞ የኮሚኒኬሽንስ ሚኒስትር አቶ በረከት ስምኦን መታሰር ዜና አሁንም እያነጋገረ ነው። ከዚህ ቀደም በትዊተር ባስተላለፏቸው መልእክቶች አቶ በረከት ለፍርድ መቅረብ አለባቸው የሚል አስተያየት የሰነዘሩት የአውሮፓ ፓርላማ አባሏ አና ጎምሽ የቀድሞው የኢህአዴግ ባለስልጣን መታሰር ዜና እንደተሰማ እርምጃውን አወድሰዋል። ጎምሽ በኢትዮጵያ የፖለቲካ ዲሞክራሲና የሰብአዊ መብቶች አያያዝ ላይ ጠንከር ያሉ ትችቶችን ሲያቀርቡ የቆዩ ሰው ናቸው። የትናንት ትዊታቸውን መነሻ በማድረግ አሉላ ከበደ በስልክ አግኝቶ አነጋግሯቸዋል። ተከታዩን ዘገባ አጠናቅሯል።
ለሥራ ጉዳይ ወደ ደቡብ አሜሪካ በመጓዝ ላይ ሳሉ ለአጭር ጊዜ ከቆዩባት የደቡብ ምስራቅ ዩናይትድ ስቴትስዋ የፍሎሪዳ ክፍለ ግዛት የማያሚ አውሮፕላን ጣቢያ በስልክ ያገኘኋቸው ሚስ ጎሜሽ በመጨረሻው በኢትዮጵያ ብዙዎች በእፎይታ የመተንፈስ ዕድል ሊያገኙ ነው ሲሉ ነው ጠንከር ባለ ትችታቸው በቀድሞ የጀርመኑ የፕሮፓጋንዳ ሚኒስትር ጆሴፍ ጎብልስ የመሰሏቸው። የከፋ በደል የፈጸሙ ናቸው ብዬ ስለማምን በመታሰራቸው እፎይታ ነው የተሰማኝ ይላሉ ሚስ ጎሜሽ።
እፎይታ ተሰምቶኛል። እኚህ ሰው በኢትዮጵያ በተፈጸመው የመብት ረገጣ እጅግ የከፋ የመብት ጥሰትና የተዛባ መረጃ በማሰራጨት ሚና ነበራቸው ብዬ ስለማምን በኃላፊነት በመጠየቃቸው ትልቅ እፎይታ ነው የተሰማኝ።
የተከሰሱበትን ጭብጥ ሙሉ በሙሉ ባላውቅም እርግጥ በሙስና ተጠርጥረው መያዛቸውን ሰምቻለሁ። በኢትዮጵያ ሕዝብ ላይ በደረሰው በደል በበኩላቸው በፈጸሙት ወንጀል ተጠያቂ ሆናሉ ብዬ ተስፋ አድርጋለሁ የሚሉት ሚስ ጎሜሽ በጊዜው ዋነኞቹ የተቃዋሚ ቡድኖች ቅንጅትና ኅብረት በተሳተፉበትና የኢትዮጵያ ሕዝብ ከዚያ ቀደም ታይቶ በማያውቅ ደረጃ ወጥቶ ድምፁን በሰጠበት፣ ዘግይቶ ግን ሁኔታዎች ወደ ከፋ አዝማሚያ ባመሩበትና መንግስት ራሱ ማምነው ጭምር ብዙዎች በተገደሉበት በዚያ የመጨረሻው ባላማረ የቀደመ ብሔራዊ ምርጫ ወቅት የታዘቡትን ዋቢ አድርገው ከአቶ በረከት ጋር በቀጥታ የተገናኙባቸውን ጊዜያት ያነሳሉ።
In particular in 2005 when I dealt directly with him when I was crippled by the
በተለይ በ2005 የአውሮፓ ህብረትን በመወከል በኢትዮጵያ የተካሄደው ምርጫ በታዛቢነት በተሳተፍኩበት ወቅት ከእርሳቸው ጋር በቀጥታ በነበረኝ የሥራ ግንኙነት እንደተረዳሁት እርሳቸው የፈጸሙት ወንጀል ሰለባ የሆኑ በግፍ የተገደሉና በደል የደረሰባቸው በርካታ ዘመዶቻቸው ይኖራሉ ብዬ አምናለሁ።
I particularly recall that 8th of June 2005 massacre in the center of
በተለይ ሰኔ 8 2005 ዓመተ ምህረት መሃል አዲስ አበባ ከተማ መርካቶ አካባቢ የተፈጸመውን ፍጅት አስታውሳለሁ። ምናልባት አሁን የተያዙት እንደሰማሁት በሙስና ተጠርጥረው ሊሆን ይችላል። ነገር ግን በኢትዮጵያ ህዝብ ላይ ባደረሱት ይጠየቃሉ፣ ፍርድ ያገኛሉ ብዬ ተስፋ አደርጋለሁ።
ሚስ ጎሜሽ 2005 ዓመተ ምህረት ሲሉ በአውሮፓውያኑ የቀን ቆጠራ ስሌት የሚጠቅሱት በኢትዮጵያ ዘመን አቆጣጠር በ1997 የተካሄደውን የኢትዮጵያ ብሔራዊ ምርጫ ነው። በኢትዮጵያ በመጣው እጅግ አስደናቂ ባሉት ለውጥ ከሀገራቸው ውጪ እንቅስቃሴ የነበሩ ተቃዋሚዎች ወደ ሀገር እንዲገቡ መደረጋቸው፣ የሚያምኑትን በግልጽ መናገር በመቻላቸው አንዳች እፎይታ ተሰምቶኛል፣ ታላቅ ተስፋም አድሮብኛል የሚሉት የአውሮፓ ፓርላማ አባሏ እውነተኛ ምርጫ በኢትዮጵያ ይካሄዳል፣ ተቃዋሚዎችን በነጻነት የምርጫ ዘመቻቸውን ማካሄድ ይችላሉ ብዬ አምናለሁ ይላሉ መጪውን የአገሪቱን ዕጣ አስመልክተው በሰጡት አስተያየት።
I hope there will be elections that all the world will recognize as a genuine election will be elections that all the world will recognize as a genuine
ዓለም አቀፍ መመዘኛዎችን ያሟላ ዓለም በሙሉ የሚቀበለው የኢትዮጵያ ሕዝብ በ2005 ዓመተ ምህረት ለዲሞክራሲና ለትክክለኛ ምርጫ ዝግጁ መሆኑን ያሳየውን የመሰለ ምርጫ ይካሄዳል ብዬ ተስፋ አደርጋለሁ።
የአውሮፓ ፓርላማ አባሏ ሚስ አና ጎሜሽ አክለውም በአቶ በረከት ላይ እንደተወሰደው ያለውን የመሰለ ተጠያቂዎችን ከሕግ ፊት ማቅረብ የዚህ ሂደት አካል መሆኑም አስደስቶኛል ሲሉ እርምጃውን አወድሰዋል።
አመሰግናለሁ አሉላ ለዘገባው። ወደ ተከታዩ ቅንብር እናልፋለን። ባህልና ማህበረሰብ።
የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያን ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የገባ የልዑካን ቡድን ጥናት እያካሄደ ነው። የልዑካን ቡድኑ ካለፈው ጥር 13 2010 ጀምሮ በስፍራው ጥናት ሲያካሂድ ቆይቶ ዛሬ ወደ አዲስ አበባ ተመልሷል። መስፍን አራጌ ከደሴ ተጨማሪ አለው።
በ13ኛው መቶ ክፍለ ዘመን የተገነቡትና ዓለምን በአድናቆት አፍ ያስያዙት የላሊበላ ውቅር አብያተ ክርስቲያናት ዛሬ ላይ አንደበት አውጥቶ ባይናገሩም ጉስቁልናቸው የተጋረጠባቸውን ስጋት ይመሰክራል። ለዚህም ይመስላል ከሃይማኖት አባቶች ከፖለቲካ አመራሩ ከምዕመኑ እስከ ጦማሪው ይድረሱልን ጥያቄዎችን ሲያስተጋቡ የቆዩት። ጥገናውን ጨምሮ ሌሎች ተያዥነት ያላቸውን ተግባራት ለማከናወን ከ300 ሚሊዮን ብር በላይ እንደሚያስፈልግ ይፋ የሆነው ከወራት በፊት ነበር። ጉዳዩ ያሳሰበ ባቸው ባለ ድርሻ አካላትም የድርሻቸውን ለመወጣት እጃቸውን ዘረጉ። ከፌደራሉ ቅርስ ጥናትና ጥበቃ ከክልሉ መንግስትና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 70 ሚሊዮን ብር ገደማ ተገኘ። በዚሁ ሰሞን ነበር ከወደ ፈረንሳይ አንድ ዜና የተሰማው። ጠቅላይ ሚኒስትር አብይ አህመድ ፈረንሳይን በጎበኙበት ወቅት ከፕሬዝዳንት ኢማኑኤል ሆዋን ሚሼል ፍሬድሪክ ማክሮንና ከሀገሪቱ ከፍተኛ ባለስልጣናት ጋር በላሊበላ ውቅር አብያተ ክርስቲያናት ዙሪያ መከሩ። ምክራቸው ፍሬ ይዞ የፈረንሳይ መንግስት ታላቁን የቅርስ ስፍራ ለበጠገን ወይም ለማስጠገን ታላቅ አጋርነቱን አረጋገጠ። ይህንኑ ተከትሎ ነበር 6 ልዑካን የያዘ የጥናት ቡድን ከፈረንሳይ ተነስቶ ወደ ቀድሞዋ ደብረ ሮሃ ወደ ዛሬዋ ላሊበላ ከተማ ይዘለቀው። የልዑካን ቡድኑ ስራውን ለመጀመርም ሆነ ቀጣይ አቅጣጫዎችን ለማመላከት በቅርሱ ዙሪያ የተደረጉ ጥናቶች እንዲቀርቡለት ጥያቄ ማቅረቡን ነው በባህልና ቱሪዝም ሚኒስቴር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኛ ባታ የሚናገሩት።
ከፈረንሳዮች ጋር የሚመጣው ነገር ማየት አስፈልጊ ስለሆነ ወደ አዲስ አበባ መጥተው ጥናቱን ማየት አለብን፣ ለፕሬዝዳንታችን ማቅረብ አለብን የሚል ጥያቄ ነው ያቀረቡት። አንደኛ እኛ ያስቀመጥነው እንደ አዲስ ረጅም ጊዜ መውሰድ የለበትም፣ የተጠና ጥናት አለን። ችግሩ አሳሳቢ ነው። አሳሳቢም ስለሆኑ ነው ጠቅላይ ሚኒስትራችን ለፕሬዝዳንቱ የመጀመሪያ አጀንዳቸው አድርገው ያቀረቡት። ስለዚህ ፈጣን ምላሽ እንፈልጋለን የሚል ከኛ በሚኒስትሮች ደረጃ እንዲሁም በቅርስና ጥበቃ ባለሙያዎችም ውይይት ተደረገ። እስካሁን ድረስ ያሉ ጥናቶች ምንም ነገር ሳይቀር ስጡን የሚል ጥያቄ ነው የጠየቁት። በሶፍት ኮፒም በሀርድ ኮፒም ያሉንን ጥናቶች ሰጠናቸው። ማለት ይሄንን ካነበቡ በኋላ ላሊበላ ላይ መሄድ እንዳስፈልጋቸው የልዑካን ቡድን መጡ ከፈረንሳይ። ስለዚህ ሰኞ ዕለት ሄዱ። ስለዚህ እነሱ ምንድን ነው ያነበቡትን የጥናት ስራዎችን ካላቸው ልምድ አንጻር ሄደው ማየት የፈለጉትን ነገር አይተው መጨረሻ አርብ ላይ ደግሞ ውይይት ይደረጋል።
ስለዚህ አሁን የሚፈጽሟቸው ተግባራት በእናንተ የተጠኑ ወይም ደግሞ በሀገር ውስጥ የተጠኑ ጥናቶች እና በተጨባጭ መሬት ላይ ያለውን የቅርሱን ሁኔታ ሚዛን ካስገቡ በኋላ
ይሄንን ካዩ በኋላ እንግዲህ ለፕሬዚዳንታቸው ለሚመለከተው አካል ያቀርባሉ ማለት ነው። ከዛ በኋላ በመንግስት ደረጃ የሚወያዩትን ተወያይተው ይሄን እናደርጋለን ያለን የሚሉንን ነው እኛ የምንጠብቀው። እንግዲህ ጠግኑትም በገንዘብ የሚደግፉ ምናምን አናውቅም ምን እንደሚሉ ማለት ነው። ስለዚህ እኛ የአስፈላጊ የሆነው ዶክመንት ሰጥተናቸዋል። በላሊበላ ሂደዋል። እንግዲህ ሲመለሱ ምንድን ነው የሚለውን አርብ በሚደረግ ውይይት የምንሰማው ይሆናል ማለት ነው።
ጥናት ማድረጉ መልካም ቢሆንም ቅርሶቹ ላይ ካንዣበበው አደጋ አንጻር ተግባራዊ እንቅስቃሴው እንዲፋጠን ጥሪ የሚያስተላልፉት የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ መምህር ቆሞስ አባ ጽጌ ስላሴ መስገቡ ናቸው።
ጥናቱ ጥሩ ነው፣ ቃል መግባታቸውንም ተስፋ ማድረጋችን ጥሩ ነው። ነገር ግን ወራት ቀርቶ ቀናት እንዲያልፉ አንፈልግም። አሁን ባለው በምናየው ችግር
ፍልፍል አብያተ ክርስቲያናቱ በእድሜ ርዝመት ባልተጠና የጥገና ስራዎችና በሌሎች ምክንያቶች አደጋ ላይ ወድቀዋል። የስልጣናችን አሻራ፣ የማንነታችን መገለጫ የሆኑትን ቅርሶች የማስቀጠል ታሪካዊ ኃላፊነት አለብን ይላሉ የደብሩ አስተዳዳሪም ሆኑ የህዝብና የዓለም አቀፍ ግንኙነት ዳይሬክተሩ።
በተለይ አሁን ችግር ላይ ናቸው የሚባሉት በከፍተኛ ችግር እነዚህ መጠለያ የተሰራላቸው ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ አማኑኤልና ቤተ አባ ሊባኖስ የሚባሉት እነዚህ የስራቸውም ትልልቆቹ አብያተ ክርስቲያናት ናቸው። ችግራቸውም ከሌሎቹ ይልቅ እጅግ የተጎዱት ናቸው። ከእርጅናው ይልቅ የተለያዩ አጥኚዎች ወይም ተመራማሪዎች ለጥገና በማለት ብዙ ጉዳት አድርሰውበታል። በመሮ፣ በመቆርቆር፣ በመዶሻ፣ በመደብደብ የተለያየ ነገር በማድረግ ስለተጎዳ እንዲሁም ደግሞ ከፀሐይና ከዝናብ ለመከላከል ተብሎ የተሰራው መጠለያ ስጋት ሆኗል ነው።
ይሄ ዳሱ መነሳት አለበት። ምክንያቱም የነፋስ መጠኑ በጨመረው ቁጥር የዛሬ 11 አመት የተሰራው በነፋስ መጠንና አሁን ነገሮች እየተቀያየሩ ነው። ስለዚህ ድንገት የሆነ ነገር የመፍረስ አደጋ ቢያጋጥመው የሚል ስጋቶች ይቀርባሉ።
ለህንፃ ቤተክርስቲያኑ መከለያ ተብሎ የተሰራው ግዙፍ ዳስ እግሩ ቤተክርስቲያናቱን በሚያገናኙ የውስጥ ለውስጥ መንገዶች አናት ላይ ነው የተተከለው። ዳሱ በከፍተኛ ጥንቃቄ ካልተወገደ በቀር እስካሁን በጥናት ያልተደረሰባቸውን ረቂቅ የስነ ህንፃ ጥበቦች ጨምሮ ቅርሶቹ አደጋ ሊደርስባቸው ይችላል። እንደ ብዙሃኑ ሰባት አመታት ታስቦ የተሰራው ዳስ ዛሬ 11 አመታትን አልፏል። የጊዜው መርዘም የህንፃዎቹንም ያባብሳል ነው የተባለው።
ሲሰራ ለሰባት አመት ጊዜ ያገለግላል ተብሎ ነበር። አሁን ከአስር አመት በላይ ሆነ። ሌላው ላዩ ላይ የተተበተበው ብረቱ በጣም ከባድ ብረት ነው። በክሬን ነው የተፈቀለው እንጂ በሰው ሸክም መንቀሳቀስ አይችልም። እያንዳንዱ ብረቱ የትንም ሾቹ እንኳን ቢሆንም። ስለዚህ ይህ ብረት ከባድ ከመሆኑ ባሻገር ደግሞ ነፋሱ ይህንን ኬንዳውን ከላይ ያለውን መጠለያውን አወዛውዞ ቢያነሳው ብረቶቹ ቢፈታቱ ብረቱ የሚወድቀው ከቤተ ክርስቲያን ጣራ ላይ ነው። ጣራው ደግሞ ለረጅም ጊዜ የቆየ ድንጋይ ብቻ ስለሆነ አይችለውም ከብረቱ
የሃይማኖት አባቶችም ሆነ የምሁራኑ ስጋት የምእመኑም ሆነ የኢትዮጵያዊ ጭንቀት ምክንያታዊ ቢሆንም የተጀመሩት ተስፋ ሰጪ እንቅስቃሴዎች በተግባር እስኪለወጡ በትዕግስት መጠበቅ እንደሚያስፈልግ ተገልጿል። በተለይ የላሊበላ ውቅር አብያተ ክርስቲያናት አሰራር ልዩ ባህሪ የተላበሱ ልዩ ገጽታ የተጎናጸፉ በመሆናቸው ጥገናውን ለመጀመር ከፍተኛ ጥንቃቄ መውሰድ ይገባል። እንደ ዳይሬክተሩ
የላሊበላ ህንጻ አሰራር ከምንም በላይ ልዩ የሚያደርጋቸው ባህሪዎች አሉ። አንዱ ከአንድ ፍልፍል አብያ ድንጋይ መሰራት ከአለት የተፈለፈለ ነው። ሁለተኛውና ልዩ የሚያደርገው ደግሞ ከላይ ወደ ታች የተሰራ ነው። እንዲህ አይነት ቅርስ ሌላ ቦታ ተሰርቶ ቢሆንና ልምድ ቢኖር ኖሮ በአንድ ጊዜ ነከሌ ጋር ይመሳሰላል ብለህም ትሰራዋለህ። ለሁሉም የከበደ ነው። ህብረተሰቡ አሁን ፈጥኖ የሆነ ነገር እንዲደረግ የመፈለግ ነገር አለ። ይሄ መቆርቆር በጣም እጅጉን ፈልገ ነው፣ ግን ደግሞ ለባለሙያዎች ትንሽ ሩ መስጠት አለብን፣ ማዳመጥ አለብን። የመንግስት አጀንዳ ሆኗል። አሁን በጠቅላይ ሚኒስትራችን ሲያዝ የኢትዮጵያ ትልቅ ፕሮጀክት ሆኗል ማለት ነው። ባለሙያዎችም፣ ወጣቶችም፣ ምሁራንም፣ የአካባቢ ማህበረሰብ አጠቃላይ ለቅርስ ተቆርቋሪ የሆነ ህዝብ በትዕግስት ይሄንን ጉዳይ እንዲጠብቅና ሁልጊዜ ከጎናችን እንዲሆን ይሄ ያስፈልጋል። አባቶች በጸሎታቸው መጠንከር አለባቸው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ16 ሳንቲም ተመዝሯል። የኢትዮጵያ ብሔራዊ ባንክ ትናንት ባወጣውና ዛሬም እየሰራ ባለው የምንዛሪ ዝርዝር መሰረት nbe.gov.et ላይ 18 ምንዛሪዎችን የያዘ ዝርዝር ሰፍሯል። አንድ በርሜል ድፍድፍ ዘይት 61 ዶላር ከ41 ሳንቲም ነው። በብሬንት ዋጋ በኒውዮርክ ዓለም አቀፍ ገበያ ላይ 52 ዶላር ከ62 ሳንቲም ነው። ነገ ጥር 16 የአዲስ አበባ ሙቀት ከፍተኛው 27 ዝቅተኛው 10 ዲግሪ ሴልሺየስ ይሆናል። ከፊል ደመናማ እንደምትሆን ተገልጿል። አዲስ አበባ የኢትዮጵያ ሜቴሮሎጂ ኤጀንሲ ethiomet.gov.et ላይ ከ23 የተለያዩ የኢትዮጵያ ግዛቶች የተሰበሰበ መረጃ ሰፍሯል። ተከታተሉት። ዊንስተን ቸርችል ከሞቱ 46 ዓመታቸው ሞላ ዛሬ። በቆርቆሮ የታሸገ ቢራ ለመጀመሪያ ጊዜ ከተሰራባት ዕለት ጀምሮ 76 ዓመት ሆነው ዛሬ። ክፉ የሮማ ቄሳር ካሊጉላ እግዚአብሔር ነኝ ወይም ፈጣሪ ነኝ ብሎ ካወጀ በኋላ በጠባቂዎቹ ከተገደለ 1970 ዓመተ ምህረት ሆነ ዛሬ። ዓለም አቀፍ አቶሚክ ኃይል ኮሚሽን ልክ 65 ዓመት ሆነው ዛሬ። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
እኔም ሰለሞን ክፍሌንን አብራችሁን ስለቆያችሁ እናመሰግናለን።
እስከ ዝግጅታችን ፍጻሜ ድረስ ከጎሳዬ ተስፋዬ ጋር እንተዋቸዋለን። ሸጋ ልጅ ባሳቤ ይላል። የትግርኛ ዝግጅት ይቀርባል ከእኛ ቀጥሎ። በእኛ በኩል ሰላም፣ በደህና ደሩ።
ሸጋልጅ ባሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ken mata ken mata asage bound pen este leu mata zahine odesate kaldeshi bet buta ba kaldeshi de bet I'm better than you.